ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በዚህ ክፍል በደቡብ ኢትዮጵያ በነገሌ ቦረናና አካባቢው ፋሽስታዊው ደርግ ያደረገውን ጭፍጨፋ በተመለከተ በአብዲ አብዱላሂ የተደረሰውን ያልታደለ ትውልድ መጽሐፍ ትረካ ክፍል 4 እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ቃል ኪዳን አለብኝ መጻሕፍት ዓለም ከመጻሕፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ያልታደለው ትውልድ እውነተኛ ታሪክ በአብዲ አብዱላሂ ክፍል 4 መምህር ወርቅ አገኘው ኃይለ ጊዮርጊስ ሚያዝያ ወር 70 ዓመተ ምህረት በጣም አስፈሪ ጊዜ ነበር። በዚያ ወቅት ተማሪ በተለይም መምህር ሆኖ መገኘት እንደ ዋነኛ የመንግስት ተቃዋሚነት ጸረ አብዮተኛ መለያ ሆኖ ይታይ ስለነበረ በሹማምንቶችና በጉችሎቻቸው አይን በየለቱ መገርመም ተላምደናል። ከሥራ ቦታ ወደ ቤቴ በማምራት ላይ እያለሁ አንድ የማውቀው የአብዮት ጥበቃ ጓድ መሳሪያውን አንግቶ ተፍ ተፍ ሲል አነጋገርኩት። እባክህ እነዚህ አናርኪስት ወላጆች ህግ ተላልፈው በየጓዳው ለቅሶ እየተቀመጡ ስለሆነ ሌሎች ጓዶችን ጨምሬ በተጠናከረ ሁኔታ እንድንከላከል በሊቀመንበሩ ታዝዤ መሄዴ ነው አለኝ። ጭንቅ ነበር። በዚያ ወቅት ወላጆች ለሞቱ ልጆቻቸው ማልቀስ አይፈቀድላቸውም ነበር። በዚህ ምክንያት አዘናቸውን ለመወጣት የማይፈጥሩት ምክንያት አልነበረም። የሟቿ የግርምት ዓለም አባት የአስር አለቃ ደገፉ ይህንኑ አፋኝ እገዳ ለመወጣት የተጠቀሙበት ዘዴ ከሁሉ ለየት ያለ ነበር። የቤታቸው ዙሪያ በአብዮት ጠባቂዎች የተከበበ ስለነበር ሰዎቹን ለማዘናጋት ሬዲዮናቸውን ከፍተው በመስኮት ላይ ያኖሩታል። ሬዲዮኑ መፈክሩንና ዘፈኑን እየቀየጠ ሲያወርደው ታጣቂዎቹ ይሄ አባት ጦር እንኳን ሊያለቅስ እንዲያውም ዘፈን ከፍቷል በማለት ጥለው ገለል ስላሉላቸው በብልሃት እርማቸውን እንደወጡ አንድ ጓደኛዬ አጫውቶኛል። አርመኔዎቹ 25ቱን ወጣቶች ፈሽተው በርካታ አዛውንት ወላጆችን ይበቀሉን ይሆናል ብለው በመፍራት በእስር ቤት ከማጎራቸው ሌላ ያም በቂ አይደለም በማለት በየትምህርት ቤቱና በየድርጅቱ የጽዳት ዘመቻ በማለት ከድርጅቱ ኢህአፓ ጋር የሩቅ ንክኪ ያላቸውን ሁሉ ያግበሰብሱ ጀመር። በዚህ ዘመቻ እኔም ታሰርኩ። በተቋቋመው አስጂ የምርመራ ቡድን ውስጥ አቶ ዳዊት ያቆብ አለበት። ይህ ግለሰብ ከዚህ ቀደም ሰፊው ህዝብ የሚል ቁጥር 48 ከዘመቻ መኮብለድን የሚቋወም አቋምን የሚያብራራ ሐሳብ ያለበት ጽሑፍ የመይሶን ጋዜጣ ቢሻር ሊበን በሚባል ወጣት በኩል ልኮ ሊመለምለኝ ያደረገው ሙከራ በነበረኝ ተቃራኒ አቋም ሊሳካለት ባለመቻሉ ለበቀል በግላጭ አገኘኝ። እንደማናቸውም በፓርቲው ዙሪያ እንደተሰባሰቡ አባላቱና ደጋፊዎቹ ንድፈ ሐሳባዊ ጥናት ዲያሌክቲካል ማቴሪያሊዝምና ዴሞክራሲያን እያነበብኩ የራሴን አነስተኛ ድጋፍ ከምሰጥ በስተቀር ድርጅቱ ፈርሶ ከላይ እስከ ታች በተጋለጠው መዋቅር ውስጥ በምንም እንደሌለው እንዳልተገኘሁ እያወቀ ትልቁ ኢህአፓ ነው በማለት አግንኖ አቀረበኝ። ለመከራ ቀረብኩ። አፌ ባሮጌ ጨርቅ ተጠቅጥቆ በጠረጴዛ ላይ ተሰቅዬ ያለ ርኅራሄ ተገረፍኩ። እግሬ ነፈረ። በማግስቱም ደገሙኝ። ጭካኔያቸው ወሰን አጣ። የጠገበ ድመት ከነ ህይወቷ ያገኛትን አይጥ ከመብላቱ በፊት እያሰቃየ እንደሚጫወትባት በማናለብኝነት ስሜት በአካሌና በሞራሌ ላይ ተጫወቱብኝ። ወደ ስር ክፍሌ ስመለስ ጓዶቼ የኔን ሁኔታ በማየት ተደናገጡ። እህል መብላት አቃታቸው፣ ተጨነቁ። በመቀጠል መምህር ፋንታ ክፉኛ ተደብድቦ በደም ተበክሎ መጣ። ጧት ለሽንት መውጣት ባለመቻሉ በሶስት ሰዎች በሸክም ሲሄድ ያዩ ቤተሰቦቹ አካባቢውን በጩኸት አናወጡት። ካመጡት ቁርስ ጋር ተባረሩ። ሳምንት ባልሞላ ጊዜ ውስጥ መምህር ወልደ ዮሐንስ ፍራንሷ፣ መምህር መኮንን ሐሲሶ፣ መምህር ፈቃዱ ደስታ ተመሳሳይ ቶርች ተፈጸመባቸው። ለሶስተኛ ዙር ግርፋት ቀርቤም የግራ እጄ አመልካች ጣት ጥፍር ተገንጥሎ እስኪወድቅ ደበደቡኝ። በተጨማሪም በአካባቢው ኳስ ሲጫወቱ የነበሩ ታዳጊዎችን ሰብስበው አምጥተው እጃቸው እስኪደክም በጥፊ እንዲመቱኝ አስገደዱ። በተማሪዎቹ ተጠፈጠፍኩ። የአራተኛው ዙር ምርመራ ከወንበዴው ዋቆጉቱ ጋር ግንኙነት አለህ የሚል ነበር። ከዱላው ውርጅብኝ ሌላ አንዱ ሲጠይቀኝ ሌላው ይሰድበኛል። አንደኛው ሲያባብለኝ ሌላው ይገደል፣ በመኪና ይጎተት እያለ ይደነፋል። በዚህ መሃል የሴቶች ድርጅት ሊቀመንበር ጌጤ አምበርብር፣ ስማ ወንድሜ ሆይ፣ አንተ እቺን የመሰለች ቆንጆ ሚስትህን ጥለህ ከምትሞት ለምን ተናዘህ ይቅርታ አትጠይቅም? አለችኝ። ምኑን እንደምናዘዝ መልሼ ጠየቅኳት። ቶርቹ ቀጠለ። ራሴን ሳትኩ። በዚህ ድብደባ ዛሬ በአንድ ሚኒስቴር መስሪያ ቤት አብሮኝ የሚሰራ ሰው፣ ያኔው የወጣት ድርጅት ተወካይ ቆሞ ገርፎኛል። ይህ ሁሉ ሲሆን መከራ እንጂ ሞት እጁን ወደ እኔ አልዘረጋም ነበር። ከህሊናዬ የማይጠፋው ግን በዳግማዊ ሀፓ የተረሸኑ ወጣቶች በመጨረሻው ዕለት ማታና ሌሊት እንዴት እንዳመጧቸውና ንጋት ላይ ምን እንደፈጸሙባቸው በዓይኔ ስለተመለከትኩ ከፊል ሰውነቴ አብሯቸው ወደ መቃብር ወርዷል። ባለቤቴ ማመልከቻዋን እየያዘች በየባለስልጣናቱ ቢሮ ደጅ በመጥናቷ በአቶ ጎዳና ቱኒ ትዕዛዝ እንድፈታ በመሆኑ ከፍ ያለው እና ታደሰ አበሉ። ለአምስተኛ ጊዜ እንዳልሞት እንዳልሽር አድርገው ቀጠቀጡኝ። ራሴንም በሽጉጥ ሰደፍ ፈነከቱኝ። ጆሮዬም ተጎዳ። በድብደባው ምክንያት እስካሁን አንድ እግሬ በሽተኛ ነው። በመጨረሻም ጥቅምት 15 ቀን 1971 ዓ.ም ዘርአይ ብሩክ ሶሪ እኔና ሙሉ በቀለን በዋዝ መኪና መጥቶ ወሰደን። ሻለቃ ባሻ ጌታውን አቦዬ በሕዝብ ፊት አቅርቦን የአብዮቱን መሐሪነት ከሰበከ በኋላ ለ25ቱ ሞት የሕዝብ ማጽናኛ ማካካሻ ሆነን ከኢዲዩና ከኢሃፓ ጀሌነት እንድንነጻ አስጠንቅቆ ከተወሰኑ ሰዎች ጋር ለቀቀን። ዛሬ በሕይወት ኖሬ የአራት ልጆች አባት ብሆንም ባለሁበት የሥራ መስክ ለትምህርትና ለተለያዩ የውስጥ እድገቶች በመወዳደር ለዓመታት ያደረግኳቸው ጥረቶች ሁሉ ጸረ አብዮተኛ የነበረ በሚል ሰበብ ተቀብሬ እንደኖርኩ ባሰብኩ ቁጥር ቀይ ሽብር በሰባ ዓመተ ምሕረት ቢያቆምም ሰዋራው ቀይ ሽብር በ83 ዓመተ ምሕረት የቆመ ይመስለኛል። ወይዘሮ አበበች ተረፈ። በአገራችን ዳር እስከ ዳር ይሳቡ የነበሩ ቃታዎች ኢላማቸው ምንም በማያውቁ ንጹሃን ላይና በወላጆችም ላይ ነበር። በጊዜው ልጃቸው በኢሃፓ አባልነት ወደ ተገደለባቸው እናት ወይዘሮ አበበች ተረፈ ቤት አመራው። ከሰላምታ በኋላ ከዓመታት በፊት ስለተፈጸመው ሁኔታ ማውጋት ጀመርን። አንገፈገፋቸው። ልጄ እንግዲህ ከሰውነት ተራ የወጣሁት በሽተኛ ሆኜ ቀረሁት ከልጄ ሞት በኋላ ነው። ያንን ዘመን ያንን ጊዜ ማሰብ አልፈልግም። እሸሸዋለሁ፣ በጣም እሸሸዋለሁ። ነገሩ ግን ይከተለኛል፣ አልተወኝም። እስቲ አሁን ለምን አነሳህብኝ ብለው ጠየቁኝ። ከገለጻይ በኋላ ተግባባን፣ ፈቃደኛ ሆኑ። በረጅሙ ተነፈሱ፣ አሰቡ። መቼም መሰለን ታውቀዋለህ ልጄ፣ ጎበዝ ልባም ነበር። በእጃቸው ቢወድቅም ደፋር ነበር። ይኸውልህ እሱ በልጅ አንደበቱ ያለኝን ነገር እኔን ለጉድጎልቶ እያሳየኝ ነው። አቦ፣ አንቺ እኮ ብትወልጅኝም ለፍተሽ ብታሳድግኝም ብታስተምርኝም አንቺን ብቻ ልጦር ዘመዶቼን ብቻ ልጠቅም ሳይሆን የተማርኩት ለአገርና ለወገን ነው። እኔ እኮ ከእንግዲህ የሕዝቡ ልጅ ነኝ አለኝ። ስለ ኤርትራም ውጊያ ሲናገር፣ አቡ አይምሰልሽ፣ ደርግ የሚያወራው ሁሉ ሐሰት ነው። እነሱ አገዛዙን ጭቆናውን በመጥላት እንጂ ሌላ አይደለም። የኤርትራን ጉዳይ መድፍና መትረየስ ሳይሆን እርሳስና ደብተር ያቆመዋል ብሎ አስረዳኝ። እውነትም ብለው በመገረም ትውስታቸውን በትካዜ ካጀቡ በኋላ፣ ወይኔ ልጄ፣ አብሬው አበድኩ፣ ድምፁን ተከትዬ ባዘንኩ፣ አልሆነልኝም። መሬቱን ቧጠጥኩ፣ ለስንቱ ታቦት ተሳልኩ፣ በተጋዘበት ሁሉ በሰው አገር ተሰደድኩ፣ በመጨረሻ ቀሙኝ። ብልህ ልጄን መሰለ እኮ እንደሚሞት ያውቅ ነበር። አንድ ጊዜ ልቤ እየፈራ በየጊዜው ስለምወተውተው፣ እማዬ ዓላማ እኮ ነው፣ ብሞት እንኳን እንዳትጸጸጪ። የእኛ ደም ዛሬ ወንጀል እንደፈጸምን በከንቱ ቢፈስም ነገ ማርና ወተት ሆኖ ይፈለጋል አለኝ። ያች አንደበት ተዘጋች ብለው አለቀሱ። ስሜቴን መቆጣጠር አቃተኝ። ወይ ልጄ፣ መስዬ አረቄ ቀቅዬ ጠላ ጠምቄ ያሳደግኩት የድሃ ልጄ እንደ ውሻ መዳ ላይ ተጣለ። ሐዘኑ ረታቸው፣ አነቡ። ውይይቱን እንድቀጥል አጽናንቼ ታሪኩ ተደፍኖ መቅረት እንደሌለበት አሳምኜ ተስተካከሉ። ልጄ አንድ ዕለት ምን ሆነ መሰለህ? ምግብ ይዤለት ሄጄ ዓይኑን ለማየት ሰስቼ ገጹን ለማየት ፈርቼ አጎንብሼ እምባዬ እየወረደ ቀለቡን ሳቀብለው፣ ፖሊሱ ምን ያለቅሳሉ? አገር ሲሸጥ እኮ ነው የታሰረው አለኝ። እንዲያው ፍርሃት አልፈጠረበትም። ስማ፣ ቢገባህ የምንታገለው ለሕዝብ ነው፣ ለአገር ነው። ብታስተውል ላንተም ነው ሆዳም ብሎ ተናገረው። ፖሊሱም ተቆጣ፣ ተወራጨ። እኔን አንቱ ያለኝ አንቺ ብሎ በአፈሙዝ እየገፋ አስወጣኝ፣ እሱንም ወደ በረቱ። ወይ ልጄን፣ እንዲህ ሲቀር ለሚቀረው ለፍሬ ሳይበቃ እንደወጣ ቀረ። ለአገር እተርፋለሁ ሲል ለሕዝብ እሆናለሁ ሲል አገርና ሕዝብ የልቡን ሳያውቅለት በጥይት ተቃጠለ። መስዬ ልጄ፣ እኔ እኮ ደም ማልቀስ ነው የቀረኝ፣ እምባዬ እንደሆን ደርቋል። አንዴ ዲላ፣ አንዴ ክብረ መንግሥት፣ አንዴ ቦረና፣ ዋና ኢሃፓ ነው ብለው እንዳንገላቱት እንዳሰቃዩት አንድ ቀን እንኳ ልቡ ረግቶ ቀዝቃዛ ውሃ ሳይጠጣ አውጥተው ደፉት። ነሐሴ 11 ቀን የቡሄ ዳቦ ይዤለት ሊሄድ ደፋ ደፋ ስል ውዬ ሌሊቱን ለ12 አጥቢያ ያገደሉት። አለቀሱ። ከዚያማ ምን እልሃለሁ? ይሄ ቤት ዙሪያው ተከበበ፣ 3 ቀን ሙሉ ሰው እንዳይገባ እንዳይወጣ እንዳናለቅስ፣ የፈሰሰ እንባ ወደ ዓይን ተመልሶ ይግባ ብሎ ማዘዝ ነው የቀራቸው። ሰው ሁሉ ሸሸን። ጎረቤቱ አብረን እንዳልበላን አብረን እንዳልጠጣን ገሸሽ አደረገን። እሳት እንኳ ከቤታችን አይጫርም። የሃፓ ቤተሰብ ተብለን በእሳት ይጋባይ መስል እኛ ምን ያልወልነው ነገር አለ? ምን ያልተባልነው አለ? ለማንም አረመኔ መወዳጃና መሻሻም ያሆንን ይሄው አለፈ። በጣም የሚገርም ትንሹ ይሄንን መሳቀቅ አይቶ ያለ እድሜው ተብከንክኖ ማዬ እኔ ወታደርነት እቀጠራለሁ እኔም መሞቴ ስለማይቀር አንቺም ታፍነሽ ከምትጨነቂ ወታደር ሆኜ ከሞትኩ አታልቅሽ ብሎ የሚከለክልሽ ስለሌለ ከዘመዶችሽ ጋር ሆነሽ ታረክሻለሽ አለኝ። የሟቹ የመሰለ ታላቅ ወንድም አዳነ ጥላሁን ይባላል። መሐንዲስ ነበር። ውጭ አገር ሁሉ ተምሮ የመጣ 7 አመት ሙሉ በእስር አንገላተው ፈቱት። እንደምቦሳ የሚቦርቅ ሜዳም ማይበቃው ቆፍጣና ልጅ ከእንግልት ወዲህ ሁሉ ነገር ቀፈፈው። ጭምት ሆነ። የሰው ድምጽ ጠላ። ነጋ መሸ መጽሐፉን ይዞ ማቀርቀር ብቻ። እኔ ፈራሁት ፈራሁለት። ከዛሬ ነገ ወስደው እሱንም ይገሉብኝና ጅባታ ብዬ እቀመጣለሁ ስል መቼም ትግስት ጥሩ ነው። ታግሶ ቀን ቆጥሮ አያያዙን አካሄዱን አይቶ አንድ ቀን ይኸው አዳነ ያልኩህ ልጄ አቡ ይሄውሬ ምክንያት ካገኘ አይተወኝም አንድ ቀን ያጠፋኛል። እኔ ወደ ውጭ መሄድ ፈልጊያለሁ አቡ። አንቺን እናቴን ጠልቼ ሰልችቼ አገሬና ወገኖቼን ሳልፈልግ ቀርቼ ሳይሆን አስተዳደሩን በመጥላቴ ብቻ ነው። የአገሬን ሀብት አልዘረፍኩም ህዝቦቿንም አልበደልኩም። ነገ ምናልባት የተሻለ ዘመን ከመጣ እመጣ ይሆናል ብሎኝ ልጄ ሳይወድ በግድ ወደ ውጭ አገር ሄደ። አሁንም እዛው ነው። ይጽፍልኛል። ድምጡንም አላጠፋብኝም። ይረዳኛል። ሌሎቹም እንዲሁ ይችን ደግ መሬት ትብታቸው የተቀበረባትን ምድር በወንድማቸው ሞትና በደረሰባቸው በደል ጠልተው ዜግነታቸውን ለውጠው እስከ መኖር ድረስ ቆርጠው ተሰደዋል። ያ አረመኔ ያ ዳዊት ያዕቆብ የሚሉት ካድሬም እዚህ ልጆቻችንን የጨረሰ እዚያ ቼኮስሎቫኪያ የሚባል አገር እንዳለ ልጆቼ ጽፈውልኛል። እድሜ ለመንግስቱ ኃይለማርያም እያለኝ እንደላቀቅ በፈረንጅ አገር ጠያቂ በሌለበት አንድ ቀን እሱንም የልጆቻችን ደም ያስፈርድበት ይሆናል ብለው ያንን ዘመን ከረገሙ በኋላ በንጽጽሩ ዛሬን አስበው መቼም ለዚህ ያበቃን አምላክ የተመሰገነ ይሁንና ተደብቀን ስሙን ለመጥራት የምንፈራው ይሃፓ እውነተኛ ነበር እውነተኛ ነው ተብሎ ታሪኩን ለመስክርነት እንዲህ መጠየቃችን ራሱ ትልቅ ድል ነው። አንተንም ደርግና መንግስቱ ኃይለ ማርያም ሳይሆኑ በዳኝነት ያተረፈህ እግዚአብሔር ነው። ይሄን እንድታይ እኛ ተረስተን ተሰብረን የወደቅነው ከየስርቻው ፈልገህ አለሁ እመሰክራለሁ ኑ እንመስክር እንድትል ያበቃ አምላክ እግዚአብሔር ይመስገን ብለው መሪቷን በእጃቸው ዳብሰው እጆቻቸውን ወደ ሰማይ ዘርግተው አቤት አቤት ቸሩ መድኃኔዓለም ብለው መሪቷን ሳም ማደረጓት። ይገርማል። ይሃፓ የወጣቶችን አምሮ ብቻ ሳይሆን የወላጆችንም ልብ አብስሏል። እጅግ በጣም ገማችና አንደበተ ርቱዕ እናት ናቸው። ተሰነባበት ወይዘሮ ስንቅነሽ አስፋው የቀበሌ 3 ነዋሪ። ወደ እኚህ እናት ቤት እንዳመራ ያነሳሳኝ በዚያን ቀውጢ ሰዓት ቤታቸው ከከተማ ወጣ ብላ በራሷ ግቢ የተከለለች ፍጹም ጸጥተኛ ስለነበረች ለድርጅታዊ አሰራር የምታመቹና በመገኘቷ ብዙ ጓዶች አገንብሰው የገቡባት በአገርና በወገን ጉዳይ ሰፊና ጥልቅ ሐሳብ የተለዋወጡባት ክራራቸውን ቃኝተው የሰፊውን ሕዝብ የሰቆቃ እንጉርጉሮ ጥንካሬውንና አርበኝነቱን ያዜሙባት በመሆኗ የሚያጋሩኝ ትዝታ እንደሚኖር በመተማመን ነበር። እንደዚህ ሰው ሆነን በስርዓት ሰርተን በልተን ጠጥተን ወተን ገብተን የምንኖር አይመስለኝም ነበር። እኛኮ በደርግ ዘመን በቁማችን ሞተን ነበር። የወደቀ ሬሳ እንኳን ወደ ጉድጓድ ይጣላል። እኛ ግን በድናችንን የሚጥለን የሚቀብረን አጥተን ሰውነታችን ተረስቶ በማለት ወጋቸውን ቀጠሉ። እዚህ ቤት ብዙ ልጆች መጡ ነበር። ከነዚያ ውስጥ 8ቱ ተረሽነዋል። እነዚያን የመሰሉ አበባዎች ልጅነታቸውን እንኳን ሳያውቁበት እግዚአብሔር ያዋቂ ልቦና ሰጥቷቸው ለወገን እንዳሰቡ ምን ያደርጋል እንዳይሆን ሆነ ብለው በቁጭት ጉልበታቸውን በመዳፋቸው ደበደቡ። አንድ የፑሽኪን አባባል ትዝ አለኝ። ሰዎች እንደ ማዕረጋቸው ሳይሆን እንዳስተሳሰባቸው ቢከበሩ ኖሮ ይህ ዓለም የተገላብጦሽ በሆነ ነበር። የቃሉ እውነተኝነት ገዝፎ ታየኝ። ተራው ሕዝብ ለእውነት ሲጋደል ሹማምንቱና አለቆች በዘረፋና በግድያ ተሰማርተዋል። ይገርማል። በራሳቸውና በቤተሰባቸው ላይ የደረሰውን ሰቀቀን ሲገልጹ ለድሃ ልጆች ግሮሮ ብዬ የዘራሁት በቆሎ ሸት ሳይቀር የሃፓ መደበቂያ ነው ተብሎ ተጨፈጨፈብኝ። እዚህ ከጎኔ ያለው ጎረቤቴ ወታደር ነው። አንቺ ልጆችሽ ወታደራዊ መንግስት የሚቃወሙ ወንበዴዎች፣ አንቺ የሃፓ ወላጅ እያለ ሞቅ ባለው ቁጥር ስለሚናገር ልጆቹ ደግሞ በተራቸው ማታ ማታ እዚህ የምታየው ጣራ ላይ የድንጋይ ናዳ ያወርዱብኛል። ማነህ? ለምንድን ነው ብሎ መጠየቅ ምን ቆርጦኝ የማይሞከር ነገር። የሃፓ መሰብሰቢያ ተብሎ አለ። በመጨረሻ የሚያደርጉት ቢጠፋቸው በአጥር ጥግ ያሰርኳቸው ውሾቼ ላይ ፍልውሃ አምጥተው ደፉባቸው። እነሱም የሃፓ ውሻ ተብለው ይገርማል ው እያሉ ሲጮሁ ወጥቼ ሳይ ከሰውነታቸውና ከመሬቱ እንፋሎቱ ይተናል። አለቀስኩ። ለማና ቤት ላለሁ ቀበሌ ሄጄ ፍረዱኝ ብል አርፈሽ ተቀመጪ ተባልኩ። ግልምጭ አጠግቤ ወደ ቤቴ ተመለስኩ። አብስሎ መብላት አስጠላኝ። አልጋው አስጠላኝ። መቀመጫው አስጠላኝ። መሬት እንድትውጠኝ ተመኘው። ወይዘሮ ስንቄ የናቢቲ እናት በተባልኩበት በተከበርኩበት አውራ ከድንጉላ በወለድኩባት አገር እንደንትን እንኳን በጅ በእንጨት ሊነኩን ተጠየፉን። ልቤ ከልጆቼ ስቃይ አልላቀቃለኝ። ሰውነቴን ጠላሁ። አልታጠብም፣ ልብስም አልቀይርም። ልቤ በሐዘንና ጭንቀት፣ ሰውነቴና ጨርቄን በእድፍ ተበላ። ከሰው አልገናኝ። ክርስትና ቢባል፣ ልደት ቢባል፣ ሰርክ ቢባል አልሄድም። አብረን ከኖርነው ሕዝብ በመፈክር ከነ ልጆቻችን ተረግመን እንድንለይ ተደርጓላ። እስቲ አሁን እናቶ ታደሰ ቦጋለ፣ እነ ዘራይ ብሩክ ሶሪ፣ እነ ሻለቃ ከፍ ያለው፣ እነ ዳዊት ያዕቆብ እውነት ከእናት ማኅፀን ተወልደዋል ወይስ ከሰማይ ዱብ ያሉ ቁጣ ናቸው? ያ የምታነቡት ወረቀት እየተቆፈረ ሲጎለጎል ሲወጣ ዘራይ ስሚ አሁን ይሄ ልጅሽ ቢገደል ይቆጭሻል ብሎ አፋጠጠኝ። በጥያቄ አደናበሩኝ። አይ ጥፋት ካለበት ግደሉታ አልኩ። ተከምረው ተንጎራደውብኝ አንደበቴ በልጄ እንዲፈርድ አስገደዱኝ። አይቀን አይቺ ምላስ ብቻ ለፈጣሬ እሱ ያውቃል በሱ ያልቃል እንዳልኩ ያ የማይነጋ ሌሊት ያ የማይመሽቀን ያ የማይገፋ ጭንቅ አልፎ መከራም ቢሆን ተቀምጠን ለማውራት በቃን። መቼስ ተመስገን ነው በማለት በትካዜ ራቁ። ወይዘሮ አስካለ መኩሪያ ጎመን ሰፈር። እኚህ ሴት አንድ አይናቸውን ጋርዷቸዋል። አካባቢው በሐዘን መጎሳቆላቸውን ያውቃል። ሁለት ልጆቻቸውንና ባለቤታቸውን አጥተዋል። ጭውውታችንም ወደዚሁ አስከፊ ዘመን የሚመልስ ነበርና የተዳፈነውን እሳት ለመሞቅ ለመዘገብ በጥንቃቄ አመጣጤን አስረዳዋቸው። ልጄ ባለቤቴን ተክለ ማርያምን መውጫ መግቢያ አነሱት። እሱ ልጁን ላጣ፣ እሱ ፍሬውን ለተነጠቀ፣ ልጅህ የአባ ሆኖ አገር ሊሸጥ ሲል ተገደለ፣ ልጅህ እኛን ሊጨርሰን እያሉ መቆሚያ መቀመጫ ሳጡት። ቆፍጣናውን ጦር ሰራዊት እንዲሁ አንገቱን እንዳስደፉት የልጁ ነገር ሆድ ሆዱን እንደበላው ወደ ግንባር ሰደዱት። ሞተላቸው። ምን አሉኝ መሰለህ? ባልሽን የገደለው ያፓ ነው፣ የልጅሽ ጓደኛ አሉኝ። በካምፕ ውስጥ ባሌና ልጄ ስማቸው የሰበካ ጨው ማጣፈጫ ሆነ። ልቤን አማቱኝ። በማንኛው ላልቅስ? ለባሌ በልጄ ወይስ ስለ ልጄ በባሌ? ይግረምሽ ብሎ ትልቁም ልጄ ተደገመ። ይኸውልህ ዐይኔ በየየ ጠፍቶ ቀረ። የኔ እኮ ለብቻ ነው፣ ሁሉን ተቀማሁ። በሰው አገር ረዳቶቼንም ብርሃኔንም ማጥቼ ሞቴን እየጠበቅኩ ነኝ ብለው እንባቸውን በመንታ መንታ አወረዱት። ዓለም ይስማው። የአስር አለቃ ካሰኝ ዘለቀ ቀበሌ 03 ጡረተኛ አባትና በእርሻ ሥራ ቤተሰባቸውን የሚያስተዳድሩ ናቸው። ከ17 ዓመታት በፊት በራሳቸውና በልጃቸው ላይ የተፈጸመውን ዘረፋና ግድያ እንዲያወጉኝ ጠየቅኳቸው። አዛውንቱ እንደ ሌሎች ወላጆች ሁሉ እንኳን በአንደበታቸው ሊተርኩት በልባቸው ሲያስቡት እንደሚዘገንናቸው አስረዱኝ። መቼም እግዚአብሔር እያየ የፈሰሰ ደም ስለሆነ የልጅ አወዳደቅ ከንቱ ሆኖ እንደማይቀር አስባለሁ። በቁርጥ ቀኑን አላውቅም እንጂ በእነሱም ይፈረዳል። ጥር 3 ቀን 70 ዓመተ ምሕረት መጥተው ከዚህ ቤት ወሰዱት። ታሰረ፣ ዋለ፣ አደረ፣ ከረመ። በኋላ ይህንን ቤት ሊፈትሹ መጡ። ቤቴን አመሳቀሉት። ፍራሹ፣ ሳጥኑ፣ ምንም የቀራቸው የለ። የተፋቺ ቤት አስመስለው የሚፈልጉትን ቢያጡ አንጡራ ገንዘቤን 300 ብር የያፓ ጥይት መግዣ ነው ብለው ወሰዱብኝ። በስተርጅና ላቤን አፍስሼ የቋጠርኩትን ጥሪቴን ቀሙኝ ብዬ ለበላይ ይግባኝ እንዳልል ዘመኑ አባቱ ዳኛ ልጁ ቀማኛ ነበርና እስቲ በዚሁ ይለፍልኝ ብዬ አንገቴን ደፋሁኝ። የፈራሁትም አልቀረ። ሚያዝያ 3 ቀን ከአስር አለቃ ንጋቱ ወልዴ፣ አስር አለቃ መኮንን በዳኔ፣ አስር አለቃ እሳቱ ሻሼ ጋር በቁጥጥር ስር እንዲውል ተደረገ። ለ17 ቀናት ያለምንም ጥያቄ በእስር ካቆዩም በኋላ በመጨረሻ በተናጠል እየጠሩ ልጆቻችንን እርምጃ እንደተወሰደባቸውና ምን ሐሳብ እንዳለን ጠየቁን። ደነገጥኩ። ነደደኝ። አንጀቴ ተቃጠለ። ሰሙኛላችሁ? አህያ ከሞቴ የባሰኝ መጎተቴ አለች። ቀን ያወጣልኛል ብዬ በመከራ ያሳደግኩትን የድሃ ልጄን መግደላችሁ አንሶ እኔን በስር ማጉላላታችሁ የበደል በደል ነው ብዬ መልስ በመስጠቴ ተቆጡ፣ ደነፉ። ብታንገራግርና ቤቴ ገብቼ እየየላለሁ ብትል የልጅ ጽዋ ላንተም ይቀዳልሃል ብለው በማስፈራራት ፈቱኝ። ይኸውልህ ልጄ፣ ፈሪ ሆኜ ኖርኩ። አጎንብሼ ያለቅሳለሁ። ከዚያ ወዲህ ሕግ አለ ብዬ ቀና ብዬ አላይም አሉኝ፣ በረጅሙ እየተነፈሱና በዓይኖቻቸው እንባ ሞልቶ። ወይዘሮ ስንቅነሽ ደስታ ቀበሌ 03 ኩሽና በመሰለች ትንሽ ክፍል ውስጥ እግራቸውን ዘርግተው የተቀመጡ እናት ሊጠፋ በደረሰ ማንደጃ ላይ በጣሳ ውሃ ጥደው ሁለት ራስ ሽንኩርት እየላጡ ተቀምጠዋል። የሚበሉትን እያሰናዱ መሆኑ ነው። መደቡ ላይ ሆነው አሻቅበው ሲመለከቱኝ አይናቸው በተስፋ መቁረጥ ደርቆ ህይወታቸው በብቸኝነት ተወሮ ከጀርባቸው ጎብጠውና ካንጀታቸው ታጥፈው በጣም ችግር በገራውና ባለዘበው አንደበት ሰላምታ ሰጡኝ። ልጃቸው ጓደኛዬ ነበር፣ ታምራት ከበደ፣ የድርጅቱ ስኳድ አባል። በትምህርት ቤት ህይወቱ ኮከብ የቀለም ሰው፣ በአካል ብቃቱ ድንቅ የቅርጫት ኳስ ተጫዋች፣ ተፈጥሮ በመለሎ ቁመት ያጎላችው ዣርጋዳ ወጣት በመልክ እናቱን ይመስላል። ታምራት በቀይ ሽብር ግሬደር ተቀብሯል። ዛሬም እናቱ ከመቃብር ባልተለየ በሚከብድ ባዶ ክፍል የተሰበረ እግራቸውን በደህነኛው ደርበው ከችግርና ከመከራ ጋር ይደባበሳሉ። አመጣጤን ተረዱ። የገጻቸው መለዋወጥ ልብ ይቀረድዳል። ይህ በደም የተለወሰ ታሪክ በእንባ ካልራሰ የህሊና ውጋት እንደሚሆን ሁሉ አድኑኝ፣ ድረሱልኝ፣ ፍረዱልኝ እያለ በሚለምን በሚማጸን ሁኔታ ማህፀናቸውን ጨብጠው በሲቃ እየታጀቡ የልጃቸውን ስም ደጋግመው በመጥራት አለቀሱ። ልጄን ታምራትን፣ አለኝታዬን፣ ጧሪዬን ቀምተውኝ ጉድ አረጉኝ፣ ታዛቢ አሳጡኝ። እሱንስ በአንድ ጥይት ገደሉት፣ እጥፍ ብሎ ወደቀላቸው። እኔን ግን ምን በሚባል ጥይት መተውኝ እንደሆን አልገልሽ ብሎኝ ከጤናና ከበሽታ ጋር ያታግሉኛል። እነዚህ ጨካኞች ከልጄ ጋር በገደሉኝ አባቱንም እሱንም አጣሁ። ሰርቼም ተቀጥሬም እንዳልበላ እግረ ሰባራ ሆንኩ በማለት አነቡ። በእውነት ባይናገሩም ገጻቸውና ቤታቸው ድህነትንና ጉስቁልናን ተቆራኝቷል። ከዚህ በፊት እንዳጋጠሙኝ ወላጆች ለተረጋጋ ውይይት የሚበቃ ምንም ሁኔታ ባለመኖሩ በልቤ የእነዚህ አረመኔዎች ጭፍጨፋ ከ17 ዓመታት በኋላም እያመረቀዘ ሕመሙ ዛሬም በየቤቱ እንደ ጠና ተመልክቼ አጽናንቻቸው ተለያየን። ከነገሌ 120 ኪሎ ሜትር ርቃ ከምትገኘው ክብረ መንግስት ከተማ 16 ወጣቶች መጥተው ሚኤሳ በተባለ ስፍራ ደማቸው ፈሶ ነበርና ወደዚሁ ከተማ አመራው። ሻለቃ ባሻ ክፈለው ገዳ ይባላሉ። የ74 ዓመት አዛውንት ናቸው። ቀደም ሲል ካነጋገርኳቸው ወላጆች ሁሉ ለየት የሚሉት እሳቸውም እንደ ልጃቸው በግፈኞቹ የአካል ስቃይ መቀበላቸው ነው። ልጄ እነ ሻለቃ ደስታ መሸሻ አስተዳዳሪው፣ ተስፋ መገርሳ ደህንነቱ፣ ታደለ ደገፋ በኋላ የከተማ ሹም የሆነ፣ ጌታነህ ገብረ ጻድቅ፣ ቶሩ ሻመና፣ ጃርሶ ጎዳና፣ ጌታቸው መኩሪያ፣ ብርሃኑ ደበላ፣ በቀለ ቡሳዋ፣ አልዓዛር ጻድቅና መሰሎቻቸው ምን ያልሰሩብን አለ? አይኔን ሸፍነው አፌን በጨርቅ አፍነው ልጄ ይሃባ አንተ ባለ መሳሪያ ብለው የሌለኝን ትጥቅ በዱላ ሊያስወልዱኝ ተጫወቱብኝ። ልጆቻችን ወረቀት ከመበተናቸው ውጭ አንዲት ነፍስ እንኳ ሳያጠፉ በቁማቸው በጥብጠባ ጨርሰዋቸው በቃሬዛ እንዲሄዱ ከማድረጋቸው በላይ ደማቸውን በበረሃ አፈሰሱ። እኔንና ልጄን አስሮ ማንገላታቱ አልበቃ ቢላቸው ጌታቸውና ብርሃኑ የሚባሉት ቤቴ መጥተው የገነትን ታናሽ ጸጉሯን ጨምደው መሬት ለመሬት ጎትተው በሽጉጥ ሰደፍ ራሷን ፈነካክተው ተጫውተውባታል። እነዚህ አረመኔዎች ዛሬ መምህራን ተብለው አሉ። ለሰው ብርሃን ሊሆኑ ምን ያልፈጸሙብን አለ? የልጅን ስቃይ እንደ ሴት ቁጭ ብያየሁ አልቅሽ ያሳለፍኩ በጠቅላላው ለዓመት ከመንፈቅ በእነሱ እጅ ተንገላትቻለሁ። የሚገርመው በዚያኑ ሰሞን አንድ ኗሪ ይሞትና በቀብሩ ላይ የደረሙሾ ይወርዳል። በዚህ ጊዜ ለልጆቻችሁ አስለቀሳችሁ ብለው እኔንና የሟቹን የኑሩን አባት ሐጂ ሐሰን አንደታን አሰሩን። በስር ቆይቼ በነበረበት የመጨረሻ ወቅት ሻምበል ኢዮብ መጣው። እንዴ እርሶ እዚህ ተረሱ? አይ ቆይ እስቲ ላስታውሳቸው ብለውኝ ይሄዱና እንድፈታ አደረጉኝ። እኚሁ የፖሊስ አዛዥ ይበሉ ይሄዱና ሻለቃ ደስታን እጅንሱ አሉኝ። ጌታዬ የፈታኝ እግዚአብሔር ነው። ከፈለገ መጥቶ እንኳን እግዚአብሔር አወጣ ይበለኝ እንጂ እኔ ወደ እርሱ የሚሄድበት በደል የለኝም አልኩና ቀረው። ከዚያ ክፉ ጊዜ ጀምሮ ሁለመናዬ ብሶት አዝሏል። ስንቱን እነግርሃለሁ። ዛሬም የሚፈነጩት፣ ዓለማቸውን የሚቀጩት፣ የወለዱትን የሚያሳድጉት፣ የሚድሩት እነሱ ናቸው። የእኛንማ ምን እልሃለሁ በማለት ውይይታችንን በቁጭትና በሐዘን ቋጩት። ምዕራፍ 4 ሰማዕታት። የመጀመሪያው ሰማዕት ተማሪው የዘመኑን ተራማጅ አስተሳሰብ የተቀበለው ያዳበረውና ያሰራጨው ለተማሪው የትግል ሀሁ መቁጠሪያ ማዕከል ከሆነው ትምህርት ቤት መሆኑ ይታወቃል። በወቅቱ ከነገሌ ለከፍተኛ ትምህርት ወደ ይርጋለም የሄዱ ተማሪዎች ለተሳትፎ ቅርብ የሚያደርጋቸው ደረጃ ላይ ስለነበሩና ሁኔታውም ስለጋበዛቸው ከሲዳማ ከጌዲዮና ከጀምጀም መጥተው ለትምህርት ከተገናኟቸው ወንድሞቻቸው ጋር የትግል አጋርነት አቋማቸውን አስተባብረው የመንግስትን ዋልታ ይወዘውዙት ጀመር። በሲዳማ እውቅ የነበሩት ቁጦቹ የመኢሶን ሹማምንት እነ አቶ እሸቱ አራርሶ፣ ወልደ አማኑኤል ዱባለ፣ ቤቴና ሆጤሶ፣ ተስፋዬ ሐሚጦ፣ መንክር ግርማ፣ አቶ አፖሎና ሌሎችም ግብረአበሮቻቸው የወጣቱን ጸረ ፋሽስት እንቅስቃሴ ለማፈን በ1969 ዓ.ም ተማሪ አጥዮስ ተክለ ማርያምን ከሌሎች የሲዳማ ወጣቶች ጋር ወይማ አካባቢ ወስደው ረሸኑ። መስዋዕትነት ከቃል ሳይሆን ከደም ተደመጠ። የደም ድምጽ ጥሪው አስተጋባ። የአጥዮስ አስከሬን ንግሌ ሲገባ የመጀመሪያ በመሆኑ ልዩና የሚዘገንን ነበር። ተማሪው ቂም የያዘባቸው ሚሊተሪ ፖሊሶችና እነ ሻምበል ጳውሎስ የአጥዮስን አስከሬን አይረከቡም አለ። ጓዳችንን ፋሽስታዊ መንግስት ገድሎት እንዴት የፋሽስት ወታደሮች ይቀብሩታል በሚል ስሜት ማጉረምረም በረታ። የቤተ ክርስቲያኒቱ የቀብር ስፍራ ተጨናነቀ። ጠቡ ተካረረ። በዚያ በምሽት ዱላ ተጀመረ። ግብግቡ ሲበረታ ተኩሱም ቀጠለ። በድንብርብር ተበታተን። ወላጆች ሁሉ ተሸማቀቁ። ከዚህም ሌላ የአጥዮስን አስከሬን ከይርጋለም ለማምጣት የተኮናተሯት መኪና ሁሉን ለማሳፈር የማትችል በመሆኗ እስከ ክብረ መንግስት በሌላ መኪና የመጡ ወጣት ተማሪዎች በነበረው የትራንስፖርት ችግር በአጃቢ መኪና ሲመጡ በመገልበጡ ናይሉ በቀለ፣ ይግለጡ ካፕቲመር ከፍተኛ አደጋ ሲደርስባቸው፣ ተማሪ እቴቱ በላይ ሐዋዝ በዚሁ አደጋ የደረሰባት ጉዳት ስለጠናባት ሕይወቷ ሊያልፍ በቅቷል። የሁኔታው አስከፊነት የሁሉንም ልብ ለተጋድሎ አደነደነ። በቃ ያለ መስዋዕትነት ድል የለም። ወዲያው የፓርቲው የፕሮፓጋንዳ አካል ለመታሰቢያቸው ለአባላቱም ጽናት የተቀኘላቸው ብርታት ሰጪ መዝሙር ተሰራጨ። من لبله وعدي من لبله بتغل لكتله إذا كمسكولاي مسين شو كافافو كيف ساشو تشالو يميادنا كفو يميل تزمر الله تشو تغل تغل مسواة النت بهيوت مولو ترقوامي ياغيني مدع أهنم ودفيت ሁለተኛ ዙር ሰማዕታት ምሁሩና ተማሪው በአገር አቀፍ ደረጃ አይኑን ጨፍኖ የመጣበትን ጨፍጨፋ አይኑን አፍጦ ተቀበለ። ወጣቱን ለድርጅቱ የነበረው ፍቅር በጠመንጃ ፊት ብርታት ሰጠው። የበራሪ ወረቀቶችና ካሴቶች መልእክት በወጣቱ መንፈስ ሞትን አሳነሱት። ወታደራዊው ገዳይ እጅ በ1969 ዓመተ ምህረት ወጣት አደን አብዲን ይዞ ካፈነ በኋላ በዲዳ ሊበን አየር ሜዳ መቀበሪያውን አስቆፍሮ በM14 ጥይት ደብድቦ ከገደለው በኋላ አልባሳቱን በመቃብሩ ላይ አቃጠለ። በዚሁ ተመሳሳይ ጊዜ በአዲስ አበባ ያሬድ ሙዚቃ ትምህርት ቤት ተማሪ የነበረው የ25 ዓመት ወጣት ተማሪ ተስፋዬ ገዛኸኝን ከቃሊቲ ከፍተኛ ሁለት እስር ቤት ወደ አዲስ አበባ ከርቸሌ ከወሰዱት በኋላ የግራና ቀኝ ጉያውን በኤሌክትሪክ ጠብሰው በቆሙ እንዲተላና እንዲበሰብስ ካደረጉት በኋላ ረሸኑት። የደርግና መይሶን ድብደባ አፈናና ግድያ እየበረታ በሄደ ቁጥር ፓርቲውም ወጣቱን በትግሉ የሚያስተሳስሩትን አንድ የሚያደርጉትን የፕሮፓጋንዳና የቅስቀሳ ስራ ያፋፍም ነበር። በእስር ክፍል መዘመር በሞት አደባባይ መዘመር በየጥናት ክበቡ የትግል ቃል ኪዳን መግባት ለዘመናት በጭቆናማት በግፍ ሰንሰለት ታስሬ መብቴን ላስከብር ጨቋኙን ልስር ተነስቻለሁ ዛሬ ይሄው ታጥቂያለሁ ዛሬ ፍጹም ነው እምነቴ የትግሉ ነው ህይወቴ ልጓዝ በድል ጎዳና በወደቁት ጀግኖች ፋና በማለት አዜመ። መስዋዕትነቱ ቢከብድም ኢህአፓን አመነ። በኢህአፓ በእጅጉ ተማመነ። ኢህአፓ ባለድል ፓርቲያችን፣ አለኝታ መሪ ኮከባችን፣ ተበቃ ያለ ከኋላችን፣ አንፈራም ትጥቁን የጠላትን። ታጋይ የተወለደው በትግል ትግል ከደም ስሩ ተዋህዷል። ወኔው የማይሞት ለዘላለም ፍጹም ለፋሽስት ጦር አይገዛም በማለት በቅብብል አዜመ። በየዋሱ ደረቅ ርዕዮተ ዓለማዊ ጥናት ብቻ ሳይሆን ኪነጥበባዊ ክንዋኔዎች በውበት በድምቀትና በጥራት በተከታታይ ተሰራጩ። ህይወትና ሞት ይፋተጉ ይታገሉ ይሳመጡ ጀመር። ሶስተኛ ዙር ሰማዕታት በ1969 ዓመተ ምህረት አጋማሽ ከነጌሌ ወደ አዋሳና አዲስ አበባ ካጋዟቸው ወጣቶች መካከል መምህር በሪሁን ገብረህይወትን፣ መምህር ታምራት ኃይሌን፣ መምህር አስረስ ካሳን፣ መምህር ሙልጌታ አሰፋን፣ መምህር ታፈሰ አምሳሉን፣ ተማሪ አለማየሁ አጀብን፣ አቶ ድበትን፣ ሼክ ኤድን፣ ኮሎኔል ይርጋሸዋ ገለታን፣ ሻምበል መኩሪያ ቢራቱን፣ አንድ ስሙ የተዘነጋ ኮሎኔል ከሌሎች የአዋሳ ልጆችና ዳንኤል ታፈሰ ዘማሚት ከሚባል የይርጋለም ልጅ ጋር ነሐሴ 19 ቀን 1969 ዓ.ም ተመረተ ወደ ወንዶ ገነት በመውሰድ ፈጇቸው። በዚህ ዕለት የተፈጸመው አገዳደል እንዴት እንደነበረ በቦታው ባጃቢነት ሄዶ የነበር ወታደር ገመቹ ፉላስ በሰጠው ምስክርነት በስፍራው የነበሩ ባለስልጣናት ሻምበል ባሻ ጌታሁን አቦዬ፣ ኃይለ ኢየሱስ አባ ሐሰን፣ ጴጥሮስ ገብሬና ሌሎች ባለስልጣናት የገብሬ የወጣትና የሴት ማህበራት ተወካዮች ነበሩ። ምሽት ስለሆነ በጀነሬተር መብራት ፌስቲቫል መሰሉ ዝግጅት ድምቀት እንዲያገኝ ተደርጎ እየተበላ እየተጠጣ ነበር። አብዮቱ በአናርኪስቶች ላይ ስለተጎናጸፈው ድል በኃይለ ኢየሱስ አባ ሐሰን ገለጻ ከተደረገ በኋላ ባሰረሽ ምችው ድግስ ፊት መምህር ታፈሰ አምሳሉን እርቃኑን በውስጥ ሱሪ ብቻ ታስሮ ቀረበ። የክፍለ አገሩ አስተዳዳሪ ኃይለ ኢየሱስ ሽጉጡን በመምዘዝ ሲደግንበት፣ ሟቹ በሙሉ ድፍረት ከፋሽስቶች ጥይት እንጂ ዳቦ አንጠብቅም፣ ኢህአፓ ያሸንፋል፣ ፋሽስቶች ትወድማላችሁ እንዳለ ተኩሶበት ወደቀ። ደገመው፣ ተጨበጨበለት፣ መፈክሩ ወረደ። በመቀጠልም መምህር በሪዮን ገብረ ሕይወት ቀረበ። የክፍለ አገሩ የሴቶች ድርጅት ሊቀመንበር እንድትገድለው ተደረገ። ከማጀት ወደ አደባባይ የወጣችው አብዮቱን በደም ልታቀላው እንደሆነ በግብር ተገለጸላት። ተጨበጨበ። እየተበላ እየተጠጣ መፈክር እየወረደ ሌሎቹና ጀግኖቹ ወታደራዊ መኮንኖችም በህሊና ቢስ የከተማ አውደልዳዮች እጅ ታስረው ተረሸኑ በማለት ዘግናኝ ትውስታውን ተረከ። በዚህ መልክ ደርግና መይሶን የዝንጀሮ ጎልጓይ የጦጣ ዘር አቀባይ በመሆን የተሰማሩበት የአገር ማሳ ፍሬ አልባ ሆነ። በተቃራኒው ግን ወጣቱ እምቢ ለባንዳ እምቢ ለፋሽስት ከቶ አንገዛም በኃይል በጥይት ተኝተህ የነበርክ ተጫጭኖህ እንቅልፍ ጊዜህን ለትግሉ ሰዓትህን ለትግሉ ወስነህ አሳልፍ ወገን ልብ ግዛ ወገን ድፍረት ግዛ በቃ ይበል ጭቆና በቃ በል ብዝበዛ እያለ በአቋሙ ጸና። ግድያው ተፋፋመ። አራተኛ ዙር ሰማዕታት። ህዝባዊ ወገን ስቅይቱ የበዛ ቢሆንም ከዚህ ሁሉ ግርፋት ስደትና ሞት በኋላ ግን ኢህአፓ እንደሚያሸንፍ ታላቅ ተስፋ ስለነበረው ሞትን ያለመጠራጠርና ያለምንም ፍርሃት ተጋፈጠ። የደርግ መኮንኖችና አስር አለቆችም ስለ ኢትዮጵያ ጉዳይ ከእኛ ሌላ ማን አለ ብለው በተነሱ የመይሶን ሰዎች እየተገፉ በእያንዳንዱ የአገራችን ደረቅ ጣቢያ ሁሉ ቀይ ሽብር ያፋፍሙ ነበር። 1970 ዓ.ም መግቢያ በጀምጀም ተማሪ ሰይፉ ሰለሞንን፣ ቦሬ ላይ ተማሪ ዳንኤል ፈጠነን፣ ተማሪ ምህረት አብ አስገዶምን 20 ከሚደርሱ የሲዳማ ወጣቶች ጋር ረሸኑ። በመይሶንና ደርግ ካምፕ ታላቅ ፈንጠዝያ ተደረገ። አምስተኛ ዙር ሰማዕታት። ደርግና መይሶን በጭካኔና በፍርሃት ያካሄዱት የነበረው ጭፍጨፋ ተቃዋሚዎቻቸውን ብቻ ቢመስልም በአብዛኛው ግን ግፍና ግድያው በንጹሐን ላይም በርትቶ ነበር። በነገሌ አካባቢ ፊታቸውን ወደ ጭቁን ወታደር ሲያዞሩ ምክንያታቸው እጅግ በጣም የሚያሳዝን ነበር። በዚያ ወቅት የሶማሌ ጦር ገፍቶ እስከ አጎባ ድረስ 42 ኪሎ ሜትር ርቀት መጥቶ ነበር። የኃይል ሚዛኑ ፈጽሞ የማይጣጣም ስለነበረ የኢትዮጵያ ጦር ማፈግፈግ ግድ ሆኖበት ነበር። የካድሬው አካኪ ዘራፍ ሰበካና የጦሩ ስሜት ተወጠረ። አንዳንድ የሰራዊቱ አባላት በልቂቱ አስገዳጅነት ሐቁን በግንባር ማስረዳት ተያያዙ። ኮንጎም ዘምተናል፣ በብዙ የውጊያ ቀጠናዎች ውለናል፣ ግን መድፍ በኤምዋን አልመለሰንም። በኮሪያም ዘምተናል፣ የአገራችንን ስምና ባንዲራ ከፍ እንዲል አድርገናል። ቢሆንም በዛን ሰዓት መድፍ በመትረየስ አልመለሰንም። ይህ ለማያስፈልግ መስዋዕትነት የዳረገን ውጊያ በትጥቅ ይስተካከልልን ብለው ጠየቁ። በዚህ ጊዜ ካድሬዎቹ የሃፓ ጀሊናቹ ከሶማሌ መንግስት አብራቹ አገር ልታስቆርሱ ነው ለካ ተዋጊውን ሰራዊት ከኋላ የሚጥለው የናንት የሃፓዎቹ ጸራቢው ጥይት ነው ነጭ ታንክ መጣብህ ሽሽ ይያላቹ ጦሩን እምትታስበረግጉት እናንተ ናችሁ ብለው በጦሩ ፊት በታወረ ሐሰት ከወነጀሉና ካወገዟቸው በኋላ ታህሳስ 1 ቀን 1970 ዓ.ም እነ መቶ አለቃ ጌታቸው ገብረመድህን መቶ አለቃው አለማየው ደምሴን 50 አለቃ ቦጋለ መኮንንን ወታደር ገብረ ኢየሱስ ጎሳን ወታደር ተስፋዬ ዳመሳን ወታደር ተካ መኮንንን ወታደር አብዲ ሰንደሎን ወታደር አወልን ወታደር ደምሴ ገብረ ስላሴን ወታደር ለማ እንግዳው አልቀን ሙሽራውን ከጫጉሎ ቤት አውጥተው ወታደር በላቸው ከበደን ወታደር አሰፋ ቢልልኝን ወታደር ጎሳዬ ሽብሩን ሌላ ስማቸው የተዘነጋ ያስራለቃና በተከላላ ቁጥራቸው 15 የማያንስ ወታደሮችን አጎባ ላይ በመትረየስ ደበደቡ። በዚህ የፍልሚያ ግንባር ሰራዊቱ ከአገሩ ፍቅር ባሻገር በካድሬዎች ላይ የነበረው ጥላቻ እስከ አልነበረውም። ተከላካል ሲባል ሳንጃውን ባፈሙዝ ወድሮ ሚሊሻ ወደፊት ካድሬ ወደ ኋላ በማለት ነበር ለብሔራዊ ክብሩ በስሜት ሲዋደቅ የነበረው። የሁለት ወገን ጦርነት ባንድ በኩል የሞቃዲሾ ሰራዊት በሌላ ፊት ከጉያው ቀጣፊና ቀሳፊ ካድሬዎች።